ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል
8
አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
እድሜ ሲገሰግ ካንቱ ሳውዘንገታት ነገል ባለኝላይ ማለፉ ምረቶ ፉንረቶ አይቀር ማንሰራገ
የታባቱ
ሞትን ይሙት
ያሆር እስሞላ ወድቃት ተጥበሪ ሞት እንደሽላ
ባካችሁ ዘመዶች ይሙት
ሞትም ማሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደስታ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግን አትበሉት
በሞቴ እንዳታስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰድ ብቀበር ሞቼ
ተጻድቅ ነበር ባትረሱ
በንባውኔን ባታፈሱ
እባካችሁ ዘመዶቼ በሳጉዞ ፍታፍቱኝ
በሙሾ ዋይታ አታጅሩኝ እናቴም ፊትሻ ይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባዘን አይላበስ
በሆድሽ ሞት አይጸነስ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ውሌን ተቀበሉን ደስታዬን ተካፈሉን
ለንስሐ ሞት አይደለም ለፍስሐ ረፍት አብቁኝ
በዶርዜስ ከስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆግራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚኖር
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ባካችሁ ዘመዶቼ ሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ዘመዶን ይዘክሞት ያንቀሱ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓ.ም አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 8
ታጠቅሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም አንየማዩ ቱርክናይ የምሸሽ ፈረስ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንየማዩ ቱርክናይ የምሸሽ
በነዚህ ቁጥራቸው መጠነኛ በሆነ መምህራንና ተማሪዎች ላይ የወደቀ ጦር አብዛኛውን ጊዜ በጎራዴ አንገታቸውን በመቅላት እንዲሁም በጦር በመውጋትና በካራ አጋርሞ በማረድ ሲጨርሳቸው አንዳንዶቹን ብቻ ሩጠው በቤተክርስቲያኑ አጸድ ውስጥ ባለው ዱር ለመሸጎት ሲሞክሩ በጥይት እጅ ቀለበ ጣላቸው። ሙቶ ማረፍስ የታለ? ጎራዴ ለመሰንዘር ጦር ለመወርወር ወይም ጥይት ለመተኮስ ከተደረገው ቅልድም ይልቅ የሟቾቹን ብልት ለመስለብ የተደረገው ቅልድም ብዙ ግፊያና ትርምስ ይታይበት ነበር። የተማሪ ወዳጅ ቢቀር ምን አባቱ ሾተት ሲመዙበት ይላል ባዛኝቱ የሚባለውን ያህል ልዩ ፍርሃት ባይታይባቸውም ከነዚያ መቶ የሚሆኑ መምህራንና ተማሪዎች መካከል አንዱም መልሶ የማስቃት ሙከራ አላደረገም። ምን ያርጉ? ጠላታቸው ያን ያህል ብዙ፣ ያን ያህል በጦር መሳሪያ ደረጀ፣ እነሱ ያን ያህል ትንሽ ምንም መሳሪያ የሌላቸው እንዲሁም ስለ ጦርነት ምንም የማያውቁ የዚህን በቃት ሳያስቡት የተያዙ ምኑን ይጨብጡት? ካሳ በዚያች ያገም ቁጥቋጦ ስር ተሽጉጦ ይህን እጅግ አሳዛኝና አበሳጭ ግፍ ሲመለከት የሕፃን ልቡ በአዘን ተቃጥሎ በብስጭትና በቁጭት አረረ። አንዱ ወታደር የአንዱን ተማሪ ወይም መምህር አንገት በጎራዴ ሲለጋው ሲያይ ምንም መናገሩን ሳያውቀው ቀስ ብሎ ኧረ ብጥስ ያርግህ፣ አቤት መጨከን፣ ኧረ ቁምጥ ያርግህ፣ ምን ያለው ቡዳ ነው አያ ይል ነበር። ከዚህም በቀር በንዴት ከንፈሩንና ጣቱን በጥርሱ እየነከሰ እንደዚያ ይወዳቸው ለነበሩት አስተማሪዎች፣ በእድሜ ጓደኞቹ ለነበሩት ሕፃናት ተማሪዎችና ለአንዳንዶቹም በጣም ይወዱት ለነበሩት ትልልቅ ተማሪዎች ስቅቅ ብሎ አለቀሰ። የራሲባን ጦር እነዚያን ምስኪኖች መምህራንና ተማሪዎች ገሎና ሰልቦ ከጨረሰ በኋላ ወደ ቤተ ክርስቲያኑ ሂዶ ፋንቃውን ሰብሮ ገብቶ ንዋየ ቅድሳቱን ምንም ሳይቀር ዘርፎ ሲወጣ ራሳ በሕፃንነት ስሜቱ ባለው ጥልቅነቱ አሁን አብዮተ ክለ ሃይማኖት ተዚያ ጸድ ክልል ሳይወጡ በተአምር ይፈጇቸዋል ብሎ አምኖ ነበር። ሌላው ሲቀር እንደዚህ ያሉት ሰዎች እንዴት ተፈረው መቅደስ ገቡ? አብየስ እንዲስ ምብለው አይጓቸው? የለም አሁን ተቤተ ክርስቲያን ሲወጡ በመብረቅ ይፈጇቸዋል ብሎ አሰበ። እነዚያ ግፈኞች ወታደሮች ግን ቤተ ክርስቲያኑን ከበዘበዙ በኋላ እቃ ቤቱን ደግሞ ለመበዝበዝ ወደ ሳተ ከላው እየተራኮቱ ሄዱ። እቃ ቤቱ ጠባቂ መነኩሴ ግን የሚደረገውን ሁሉ ሲያዩ ቆይተው ስለነበር ሰላም የመጣውን በዚህ እዘርከዋለሁ በክፉ የመጣውን በዚህ እዘተርከዋለሁ የሚባልበትን ላዩ መስቀል ታቹ አንጀት የሚዘረግፍ ምዝራፍ ያለበትን የብረት ዘንግ ለቃ መጣበቂያ ተተቀመጠው አዲስ ሰይፍ ጋር ይዘው የሚገባቸውን ሰርተው ሰማዕትነትን ለመቀበል በሳተ ከላው ታዛ ቆመው ይጠባበቁ ነበር። የናሲማ ወታደሮች በዚህ ጊዜ እንኳን ሰው ወስ በቤተ ክርስቲያኑ አጸድ አካባቢ ትገኛለች ብለው ስላላሰቡ ለመዝረፍ ብቻ እርስ በርሳቸው እየተጋፉና እየተራመሱ ወደ ዕቃ ቤቱ በር ደርሰው የበሩን ሳንቃ መስበር ሲጀምሩ ደፋሩ መነኩሴ የመድኃኔዓለም ባሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሲጮሁ ከዛ አብዮተ ክለ ሃይማኖት ተአምር ሊሰሩ ነው ብሎ ከተቀመጠበት ብድግ ብሎ ወደዚያ በቀጥታ ሲያይ ሌላ ተክለ ሃይማኖት ራሳቸው ከሌላው ሰውነታቸው ሁለት ቃዳ መሬት ርቆ ወድቋል። ብልታቸው ተቆርጦ ወደ ቀረጥ ተከቷል ብሎ ያለቅስላቸው የነበሩትን አቡየ ያን አስፈሪ ምዝራቃቸው ፊት ለፊት ያቆበቆበ አለሁ አለሁም ይህ ከነበረው አለቃ የሚመስል ሰው ደረት ላይ ምዝራቱ በጀርባው በኩል መስቀሉ በፊቱ በኩል ሲታይ ድረስ ቀጠቀጡበትና ከተዘረጉት እጆቹ ጋር ሲታይ አራት ማዕዘን መስቀል አስመስለውት በዚያ ሲሰነዝሩት በሚያሳየው ብልሽታ ብቻ ፈሪ ሊገድ የሚችል በሚመስል ሳይት ያን በፈንታው ዱብዳ የወደቀበት ሰራዊት እጃቸው እንዳጋጠማቸው መጨብጨብ ጀመሩ። ማንም ከማን ይለዩት? ሁሉም ሲሳይ ቁጭት፣ ፍርሃት፣ ድፍረት፣ ሲቃባንትነት ተደራርበው እኔም የመጀመሪያውም የመጨረሻውም የጦር ሜዳቸው የቸንከር ተክለ ሃይማኖት ቤተክርስቲያን ቅጥር ግቢ የሆነ መነኩሴ ስላወገሿቸው የብዙ ሰዎችን ራስ ወደ ጉልቻነት ይለውጡ ቻሉ። ከዛም የአጋምዱሩን ለብሶ የሚውን ሰው ቆራት ልብሳይ ብሎም በጣም ይወዳቸው ነበር። አሁን ደግሞ ይብሱኑ ወደዳቸው። የሕፃን መንፈሱም ጋለበት። ያቅሙን ማነስና በእጁ ምንም መሳሪያ ለመኖሩን ባይ እንዳባ የመድኃኔዓለም ባሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በራሲማ ወታደሮች ላይ ቢወድቅ እንዴት ደስ ባለው ነበር። ግን ደለም ጊዜው ሲደርስ የመድኃኔዓለም ባሪያ እያለ አባ ከሰሩት ሰማይ ከምድር የሚርቀውን ያህል የራቀ ከፍተኛ ሥራ ስለሚሠራ አሁን ይቅርበት። አሁን ዝም ብሎ ነፍሱን ያትረፍ። ከራሲማ ወታደሮች አንዱ አባ ልክ እንደ ቆሰለ አውሬ በእብደት ከዚያም አስዝ መካከል ገብቶ ብዙ ሰዎች እንዳበላሹ ሲያይ ጥይት አቀባበለና ወደ ቤተ ክርስቲያኑ ተጠግቶ ቤተ ክርስቲያኑን እንደሚያቃጥል ሁሉ ሽሹ፣ እሳት መነሳቱ ነው፣ ወደ ዱሩ ግቡ አለ። ከዛ ወደ እሱ የሚሄዱበት መስሎት ሆዱ ዱጭ ዱጭ አለበት። ከዚያ ወጥቶ ለመሮጥም አሰበ። ነገር ግን አባ ቤተ ክርስቲያኑን የሚያቃጥለውን ሰው ለመጨፋት ወደ እሱ ዘወር ብለው ከሰራዊቱ ነጠል ሲሉ ተንኮለኛውና ዘዴኛው ወታደር ደረታቸውን በጥይት ሰነጠቃቸውና ወደቁ። ምንም ነገር የማያውቀውን የአባን ሰውነት ለመስገብ የተደረገው ግፊያ በምንም ሁኔታ ሊገለጽ የሚችል አልነበረም። አንዱ ባንዱ ጎን፣ አንዱ ባንዱ ጀርባ ተደራርቦ ሁሉም ሰራ ሰራው መዞ አባሪታ ላይ ሲረባረቡ ኃይለኛ ነፋስ ከመሬት ጋር እንዳጣበቀው ያደገ ያገዳ እህል ሁሉም ተጨፋፍቀው መሬት ላይ ለሻሉ። ያ ሁሉ ካራ ወደ አባቡ ያሲላክ የብዙ ሰዎች እጅ ስለተወጋና ስለተቆረጠ አንዱ የቀናው ቆርጦት ሲሸሽ ሁሉም ተስፋ ቆርጦ በተነሳ ጊዜ ከብዙዎች እጅ ደም ሲንጠባጠብ ይታይ ነበር። ከካሪቱን ሰብረው ያለውን ሁሉ ነገር ከዘረፉ በኋላ ዘረፋቸውን ሲቀጥሉ ከበለሳ እስካገው ምድር የታዘዘውና በመንገድ የቆየው የማሩ ጦር ደርሶ ኑሮ የራስ ኢማም ሰራዊት ከቸንከር አልፎ መሃል ደንቢያን መውረር እንደጀመረ በተፈረው ቁና የሚሰፈርበት ጊዜ ደረሰ። ያ ቤተ ክርስቲያን ሲቀጥል ከሚያይ ራሱ ቢቀጥል የሚመርት ህዝብ ይህን የመሳሰለ ጉድ መሰራቱን በተረዳ ጊዜ የራስ ኢማምን ጦር መንፈስ ጨርሶ የሚገልጽ አንቲያውሬነት ጠባይ አሳየ። እንዲያውም በቁጥር ብዙ ብልጫ ነበረው። በንዴትና በበቀል ስሜት የዚያን ያህል ብልጫ ሲያሳይ የራስ ኢማም ሰራዊት ወደ መጣበት ወደ ፍርቃብር ፊቱን መለሰ። ደግነቱ የሚበዛው ፈረሰኛ ስለነበር ለሽሽቱ ተስማሚ ነበር። እግረኛው ግን እንኳን ፍርቃብር አቸራ ማርያም ሳይደርስና መገጨን ሳይሻገር በያለበት እየታረደ ቀረ። ፈረሰኛውም በወይና ማርያም አድርጎ ወደ ፍርቃ ሊገባ ሲል የበለሳውና የወገራው ጦር በዚያ ተጠምጥሞ እንዲጠብቀው ተደርጎ ኖሮ ገና ወደ ፍርቃ መስክ ሳይደርስ ልክ ከደንቢያ ድንበር ላይ ጠመደው። በዚያም ካገው ምድር እስከ ደንቢያ ካሉት የማሩ ግዛቶች የመጣው ጦር በኋላ ተከታተለው። የራስ ኢማም ጦር በፊቱ በኋላውና በግራው ሊያንቀሳቀሰው የማይችል ሰራዊት ሲከበው ወደ ቀኙ እንዳያፈገፍግ ቀኙን ዘግቶ የያዘበት የማይደፈር ባላጋራ ደግሞ ሰማይ መስሎ የተዘረጋው የጣና ባህር ነበር። የደጃች ማሩ ጦር የቀኝ አዝማችነቱን ቦታ ለጣና ሰጥቶ ግራ አዝማችነቱንና ፊታውራሪነቱን ለደንቢያ፣ ለወገራና ለበለሳ፣ ደጅንነቱን ለአገው፣ ለአቸፈር፣ ለአለፋና ለጣቁሳ ሰራዊት ሰጥቶ የራስ ኢማምን ሰራዊት ከበበና አብዛኛውን ፈረሰኛ ለጣና ሐይቅ አደራ ሰጥቶ የቀረውን የጎራዴው ድገት ማስጠንቀቂያ አድርጎ ከጨረሰው በኋላ ጥቂት ፈረሰኞች ብቻ አምልጠው ወደ ደብረ ታቦር ሊደርሱ ቻሉ። በደንቢያ ሜዳዎች ተዘርቶ የቀረው የራስ ኢማም ወታደር አሸናፊው ክፍልና የደንቢያ ባላገር እየወጣ ሲፈትሽ ከብዙ ሬሳ ጋር እየወደቀ በሚገኘው ስልቻ ወይም ከረጢት ውስጥ ገንዘብ ወይም አንድ ጠቃሚ ነገር አገኛለሁ ብሎ ቢያነሳ በብዙዎች ይህን የመሰሉ ጦርነቶች ላይ እንደታየው ሁሉ የአክስቶቹ ጡቶችና የወንድሞቹ ብልቶች እየተሞሉበት ያገኝ ነበር ይባላል። የደጃዝማች ማሩ ጦር በራስ ኢማም ጦር ላይ ይህን የመሰለ በቀል በቀል ቢፈጽምም ደጃዝማች በበቀሉ አልጠገቡም። በተለይ ወደ ቸንከር ተክለ ሃይማኖት ራሳቸው ሂደው በመምህራኑና በተማሪዎች ላይ የተፈጸመውን የግፍ ግፍ፣ ቤተክርስቲያኑ ላይ የተሰራውን ድፍረት ባዩ ጊዜ ልባቸው በታላቅ ሐዘን እና ቁጭት ተወጋ። ሕዝቡ ታዞ የሟቾቹ ሬሳ እንዲነሳና ከብዙ የደንቢያና የጎርጎራ አድባራት ካህናት ተሰብስበው ከፍተኛ ፍትሐት ተደርጎ እንዲቀበሩ ሲደረግ ደጃዝማች ማሩ ቁመው አስቀብረዋል። ደጃዝማች ማሩ ጨካኝ ቢሆኑም ይህን የመሰለው አረመኔነት እንግዳ ሆነባቸው። በታሪካቸውም ውስጥ በጦርነት ምክንያት ለሞቱ ሰዎች እጅግ ምርር ብለው ሲያዝኑና ሲያለቅሱ የታዩት በዚህ ጊዜ ብቻ ነው ይባላል። ከቀብሩም በኋላ ወታደርም ይሙት ስራው ነው፣ ህዝቡም ይሙት በዘመዶቹ በምኖቹ በሚመጣበት ጠንቅ ነው፣ ከምንም የሌሉት በችግር ተቆራምደው እግዚአብሔርን ለማገልገል ከዘመዶቻቸው ከትውልድ ቦታቸው ተለይተው በሚገኙ ቤተክርስቲያን ጥገኞች ላይ ይህን የመሰለውን ግፍ የሚሰራ ምን አይነት አረመኔነት ነው ሲሉ በመገረም ተናግረዋል። ደጃዝማች ማሩ ከዚህ ወረራ በኋላ የመንፈስ ረፍት አላገኙም። ተልኮ የመጣ ውሻ ፈጀን እንጂ ላፊዎቹን መች አገኘናቸው አሉ በልባቸው። ወዲያውም ለደጃሙ መስፍን ለደጃዝማች ጎሹ የሚከተለውን ደብዳቤ ጻፉላቸው። ወዲያውም ለጎጃሙ መስፍን ለደጃዝማች ጎሹ የሚከተለውን ደብዳቤ ጻፉላቸው። ይድረስ ተተከበሩ ወንድሜ ከደጃዝማች ጎሹ መስፍን ጎጃም፣ ለጤናው እንደምን ሰንብተዋል? እኔ መድኃኒዓለም አይታማም ቁሜ እሄዳለሁ። ግን በአንድ በኩል እንደ ሞትኩ ሊቆጠር ይገባል። እኔ ብቻ አይደለሁም፣ አማሮች ክርስቲያኖች የምንባል በሙሉ ሙተናል። ፋቲማም ባልተጠናቀቅኩበት ጊዜ ጠረፋችንን ተግስ ጦር ለመጠበቅ ብቻ በማስብበት ጊዜ ወታደር ልቦ በክርስቲያኑ ህዝብና ቤተክርስቲያን ላይ የፈጸመውን ግፍ መሐመድ ግራኝ እንኳ አልሰራውም። ወንድሜ ወይ በሌላው ጊዜስ እንጣላ፣ ለስልጣን ለሀብት ብለን እንጋጭ፣ ግን እንደዚህ ያለ ሁላችንን የሚያሳዝን ግፍ ሲፈጸም ያን መርሳት ይገባናል። እኔ ብዙ ምኞት ነበረኝ። ከነዚህ አውሬዎች ጋርም በመጋባትና በመዛመት አንድ ሆኖ መኖር የሚቻል መስሎኝ ነበር። አሁን ግን አየሁት፣ በጣም ጥልቅ የሆነ ጥላቻ ያላቸው ሰዎች ናቸው። ደጃዝማች ይረዳኛል ብዬ አስቤ ነበር። እሱ ግን አሁን ያጋጠመኝን ሐዘን መሳሪያ አድርጎ ሊከዳኝ ያሰበ ይመስለኛል። እኔ ግን ብቻዬንም ብሆን ዘምቼ የፈለገው ይሆናል እንጂ ይህን በእኛ በሰዎች ላይ ብቻ ሳይሆን በእግዚአብሔር ላይ ጭምር የተፈጸመ ግፍ እበቀላለሁ። ይሁን እንጂ ይህን ዓመት እርሶም በቀላሉ እንደማያልፉት ተስፋ አደርጋለሁ። ጎጃምና በጌ ምድር በስም ሁለት የሀገር ክፍሎች ሆነው ይጠሩ እንጂ ሃይማኖታቸው፣ ወጋቸው፣ ልማዳቸው አንድ ከመሆኑ በላይ በጌምድርነት የሌለበት ጎጃሜ፣ ጎጃሜነት የሌለበት በጌምድሬ ብዙ ያለ አይመስለኝም። ስለዚህ ምንም እንኳ ይህ ግፍ የተሰራው በደንቢያ ቢሆን በጎጃም ሕዝብ ላይ እንደተሰራ አድርገው የክርስቲያኖች ሕዝብ ደም ለመበቀል በማደርገው ዘመቻ እንዲረዱኝ አደራዬን ልኬያለሁ። ደጃዝማች ማሩ። ማለትም የተለመደው ነበር። ደጃዝማች ጎሹም የተፈጸመውን የአረመኔነት ስራ ሰምተው እጅግ አዝነውበትና ተቆጭተውበት የነበሩ መሆኑንና በዚህ ምክንያት በሚደረገው ጦርነት ተባባሪነታቸውን በማረጋገጥ ለደጃዝማች ማሩ መልሱን ላኩላቸው። እናትና አንድ ልጅ። ወይዘሮ ትጠገብ በዘመድ ምን ያህል መድኃኒታቸው የሚታወቅ ነው። ከዚህ በላይ በእድሜም ቢሆን ገፋ ካሉ በኋላ ወደ 40 ዓመት ግድም ነበሩ። ለሴት ውብ እድሜ ነው። ወደ 50 ከሄዱማ ያው የቆብ እጮኛ መሆን ነው። የወንድ መኮንን የሴት ወይዘሮ ልጅ ሁኖ በጎንደርና በጎጃም እየኖረ ትምህርት የማይማር ልጅ ከትልቅ ሰው እንደተወለደ ሊቆጠር ስለማይችል ይህም ከመግለጫ በላይ የሚሳሉለትን ልጃቸውን በዚያ በትንሽ እድሜው ወደ ቸንከር ተክለ ሃይማኖት ሂዶ እንዲማር አደረጉ። ነገሩ ግድ ሆኖባቸው ወይም ሳይቸግራቸው ለሕፃን ልጅ መምህርና ቀለም አማርተ ሲሉ በጎንደር ከተማ ማስተማራቸውን ትተው ወደ ቸንከር ልከው ከዘወትሩ እንባቸው በላይ ለሱ ደግሞ የእንባ ጉልማ መድበው ትዝ ባላቸው ቁጥር እያለቀሱ ተቀምጠው ሳለ በቸንከር ቤተክርስቲያን መምህራንና ተማሪዎች ላይ የተፈጸመውን ነገር ሰሙ። ነገሩን እንደሰሙ በቃ ያው እብድ ሆኑ። ለጊዜው በቀሃ ወንዝ ገብተው ወይም በገመድ ታንቀው እንዳይሞቱ ያው ያሉት ዘመዶቻቸውና ጎረቤቶቻቸው በእግር ብረት አሰሯቸው። አንድ ቀንና አንድ ሌሊት እህል ውሃ ሳይቀምሱ ሳያቋርጡ በመጮኋቸው ልሳናቸው ተዘጋና በፍጹም ደክመው ወደቁ። በኋላ ነገሩ ስላስቸገረ በቅሎ ተጫነና ከበቅሎ ላይ ሆነው ሰው ደግፏቸው እንዲሄዱ ቢሞከር ከበቅሎው ሊወድቁ እየሆኑ አስቸገሩ። በዚህ ምክንያት አራት ሰዎች ሆነው አንዱ ከበቅሎዋ ላይ ሆኖ ከደሃራው ጋር አጣብቆ በመያዝ እንዲደግፏቸው፣ ሁለቱ አንዱ በግራ አንዱ በቀኝ ሆነው ምናልባት ከደጋፊው እጅ አምልጠው ሊወድቁ ቢሉ እንዲደግፉ፣ አንዱ በቅሏ እንዳጋጣሚ አንድ ነገር አይታ እንዳትደነብር እንዲሁም በሚፈልገው እርጋታ እንድትራመድ ለቋል ይዞ እንዲስብ ተደረገና ወደ ደምቢያ ጉዞ ጀመሩ። የዚያን ዕለት እንደምንም ብለው ደምቢያ ፈንጃ ከተማ ጠግ ደርሰው ወይዘሮ አትጠገብን ከኛ ብርቅ ዘመዳቸው ከወይዘሮ ይሁዳ ቤት አደረሷቸው። ወይዘሮ ይሁዳ የወይዘሮ አትጠገብን ሁኔታ ሲያዩ ራሳቸውም ለጩኸት ይገለገሉ ጀመር። እንዴ ይቆዩ እንጂ መቤቴ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። ምንድን ነው የሆነችው አሉ ወይዘሮ ይሁዳ። ስለ ልጃቸው ነው። ልጇ ምን ሆነ? የቸንከሩ እልቂት ዕለት ሞቷል ብለው ነው። እንዴ ከዚያ ወዲህ ወደ እኔ ሰዎች አመስተውልኝ እናቴ ትሞትብኛለች ብሎ እያለቀሰ ስላስቸገረኝ አይደለም ተሰው ጋር የላኩት አሉ ወይዘሮ ይሁዳ። ወይዘሮ ትጠገብ ወይዘሮ ይሁዳን ንግግር አሰሙም ነበር። ወይዘሮ ይሁዳን ወደ ወይዘሮ ትጠገብ ቀረብ አሉ። ከዚያም ወይዘሮ ትጠገብን ቀስ ብለው ጠሯቸው። ወደ ላይ እታለም አትጠገቤ አሉ ወይዘሮ ትጠገብ ሽው የሚል ነፋስ በመሰለ ድምፅ። ካሳ እኮ ደህና ነው። አይደረግም እኔው ትሻፈር ልብላልሽ ካሳ ደህና ነው። ወይዘሮ ትጠገብ ተዝለፍልፈው ከወደቁበት ብድግ ብለው ተነሱ። ከድምፃቸው መዘጋት በቀር ሌላ ሁሉ ድካም ለቋቸው እንደራስ ኢማም ፈረተኞች ጣና ገብቶ ሰጠመ። ታለም የት አገኘሽው አሉ ወይዘሮ አትጠገብ በዝጉ ድምፃቸው። አንድ ቁራሽ ልመና እንደሄደ ያመለጠ ትልቅ ተማሪ ያለቁ ጓደኞችን ለማየት ወደ ቸንከር ቤተክርስቲያን ብሄድ ካሳ ብቻውን ያለቁትን ሰዎች እየተዘዋወረ እያየ ሲያለቅስ አገኘሁትና ስወጣ እኒህ ሰውዬ ጋር ተገናኘው። ከዚያም ወዴት እናድርስ ስንለው ወደዚህ እየመራ መጣን ብሎ ታን ሰውዬ ጋር አድርሰውልኝ ተመለሱ አሉ ወይዘሮ ይሁዳ። አውቀሽ ነው ታለም አሉ ወይዘሮ አትጠገብ። ማርያምን እውነቴን ነው። ዛዲ አሁን ወዴት ሄደ? ወደ እናቴ ታላካችሁኝ ይሞታለሁ ብሎ ስላስቸገረኝ ተሰው ጋር ወደ ጎንደር ተልጄው ነበር። ከምን ሰው ጋር? ከኛ ሰዎች ጋር ነው። ዛዲ እንዴት አላገኘኋቸውም? በመንገድ ላይ ተላልፋችሁ ይሆናል። ታዲያው ምን ማድረግ ይሻለኛል? አንቺ ደግሞሻል ተሰዎቹ አንዱ ነገ ጠዋት በበቅሎ ወደ ጎንደር ይመለስና ይዞት ይምጣ። ከሆነ አሁን ይሄድልኝ፣ ነገ ደግሞ ያጣው ይሆናል አሉ ወይዘሮ አትጠገብ። አሁን በጨለማ ይደክመዋል አሉ ወይዘሮ ይሁዳ። ይደለም በቅሎ አለ አይደል አሉ ወይዘሮ አትጠገብ። አሁን ይሄዱልኝ እንደሆነ የሚሉት ግድ የለም፣ ምን ያስቸግረናል? እኔ አሁን ተነስቼ ገብቼ አድራለሁ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። እሺ እግዚአብሔር እሺ ይበልህ አሉ ወይዘሮ አትጠገብ በዝጉ ድምፃቸው። ሰውየው ንግግሩ ስላልተሰማው ሌላ ነገር የተናገሩ መስሎት የጋቢውን ጫፍ ወደ ላይ አጠፍ አድርጎ ጎንበስ አለና ምን ነበር መቼ ነገሩኝ አለ። አይኔ ጉድ አልሰማህ አልኩ። እግዚአብሔር ይስጥልኝ ነበር ያልኩ አሉ ወይዘሮ አትጠገብ። ራስ ከበሉና ከዚያ ጥሩ የደምቢያ ጠላ ከጠጡ በኋላ ሰዎቹ ተነስተው በቅሎውን ጫኑ። ብቻህን እንዴት ትሄዳለህ? እኔ አብሬ ልሄድ እንጂ አለ ከወይዘሮ አትጠገብ ጋር ከመጡት ሰዎች ሁለተኛው። አይ ምንም አያስፈልግ፣ እንደ ልቤ በቅሎውን እየጋለብኩ ብሄድ ይሻለኛል አለ ለመሄድ የተነሳው ሰውዬ። እሺ እንግዲያ ደህና ነው አለ ሁለተኛው። መንገደኛ ሰውዬ በቅሎውን ስቦ ሊወጣ ሲል ወይዘሮ ይሁዳ የኔ ወንድም በቁምህ አንድ ዋንጫ ድገምና በእህል ፈረስ ገስግስ አሉ። ግድልም ሜቴ የእውነተኛዋን ፈረስ ልጅ ስለያዝኩ የእህሉ ፈረስ ባይበዛም ምንም አልል አለ መንገደኛው። ሁሉም በቀልዱ ሳቁ። ወይዘሮ አትጠገብም ፈገግ አሉ። ሰውየው ለቀልድ ጠላ ለመድገም አለመፈለጉን ቢናገርም ቆሞ ሳይሆን ቁጭ ብሎ አንተ ሳይሆን ሁለቱን ዋንጫ ጠጣና በበኩሉ ላይ ተጋብቶ ወደ ጎንደር የሌሊት ጉዞውን ቀጠለ። ከጧቱ በአንድ ሰዓት ግድም ላይ ከወይዘሮ አትጠገብ ቤት ሲደርስ ካሳ ከዚያ የወሰዱትን ሰዎች መልሳችሁ እናቴ ወደ ሄደችበት ውሰዱኝ እያለ ሲያስቸግር ስላደረ ገና ጎብ ሳይቀጥ ይዘውት ወደ ደንቢያ ተመልሰዋል ብለው ነገሩት። ሰውየው ምንም ሳያርፍ ፊቱን ወደ ደንቢያ መለሰና ያን ሲሰግር ያደረ በቅሎ ሂድ ዛሬ የአባትህን ሳይሆን የእናትህንና የአጎትህን ሥራ መፈጸም አለብህ አለና የበቅሎ ግልሚያውን ጀመረ። የበቅሎው ጀርባ ተነክቶ እስኪገጠብ ሲጋልብ ገና በጊዜ ከወይዘሮ የወግዳር ቤት ሲደርስ ወይዘሮ አትጠገብ ተበር ላይ ቆመው መንገድ መንገዱን ሲያዩ ቆዩት። ገና ከበቅለው ግብ ሲል ካሳስ አሉ ወይዘሮ አትጠገብ በታላቅ ጉጉት። አልመጣም እንዴ አለ ሰውየው። ተራ አልመጣም አሉ ወይዘሮ አትጠገብ። እንዴ እኔማ በጧት ደርሼ ብጠይቅ ከቤት አድረው ሰዎቹን ወደ እናቴ ውሰዱኝ እያለ ስላስቸገራቸው በሌሊት ተነስተው ይዘው ተመለሱ አሉኝ። ለካ ልጄ ሙቶ ሳለ ነው አውቃችሁ መደልሉኝ አሉና ወይዘሮ አትጠገብ በዚያ የተዘጋ ድምፅ አዲስ ጩኸት ጀመሩ። እንዴ ምን ነው መቤቴ? ደህንነቱንማ እሜቴም አረጋግጠውልን እኔም ሄጄ አረጋግጬ የለም ለምን እንደዚህ ይሆናሉ አለ ሰውየው። ወይዘሮ ይውዳርና በዚያ የነበሩት ሁሉ ስለተቆጣቸው ሂደው አልጋው ላይ ጋደም አሉና ካሳን እያስታወሱ ድምፃቸውን ሳያሰሙ እንባቸውን ማጉረፍ ጀመሩ። ሚስቴ እንደምትመኝልኝ እንጂ እናቴ እንደምትመኝብኝ አትስጠኝ እንደሚባለው ሁሉ እናት ለልጇ ደህና ነገር ያጋጥመዋል ብላ ከምታስብ ይልቅ ክፉ ነው ትዝ የሚላት። ዘምቶ እንደሆነ በጦር ሜዳ ላይ ቆስሎ ብቻውን ወድቆ ስለ ወንድ ልጅ አምላክ አንዲት ጠብታ ውሃ ሲል የሚያጠብ ሰው አጥቶ ውሃ ጥማት እንደደከመ አውሬ መጥቶ ሲዘነጥረው ወይም አሞራ ሲነችፈው ለእርሻ ወጥቶ እንደሆነ እባብ ሲነድፈው መብረቅ ሲመታው በሬ ሲወጋው የሚቆርጠው ዛፍ ሲወድቅበት ለንግድ ወጥቶ እንደሆነ ቀማኛው ወንበዴ ገንዘቡን ቀምቶ ልብሱን ገፎ ገሎ ጥሎት ሲሄድ እንዲያው በማንኛውም አቅጣጫ ቢሆን እናት ስለ ልጇ የምታስበው የሚደርስበትን ክፉ ነገር እንጂ ስለሚደርስለት መልካም እድል የሚታያት ነገር የለም። በዚህ መንገድ በወይዘሮ አትጠገብ ሁኔታ መፍረጅ እውርነት ነው። ያላቸው ልጅ እሱ ብቻ፣ ከዚያ በላይ ሕፃን፣ ከዚያ ላይ የአረመኔነት ሥራ በተፈጸመበት ቤተ ክርስቲያን ውስጥ ሲማር የነበረ። ታዲያ አሁን ለማግኘት ሳይችሉ የሰማይ መልአክስ መጥቶ ካሳ አልሞተም ሙች አትጠገብ እኔ እንዳልሞት ሁኜ የተፈጠርኩት ፍጡር ልሞትልሽ ቢላቸውስ እንዴት ሊያምኑት ይችላሉ? ቀደም ብለው ፊታቸውን በኩታቸው ሸፍነው ሲያለቅሱ አንድ አስፈሪ ትርኢት በታላቅ ሰሌዳ ላይ ተስሎ ወደ ፊታቸው ቀረበ። በቅቤ የተነከረና የሚከረፋ ሽርጥ የታጠቀ ጠጉሩ የተንጨፈረረ አንድ ጠየም ቀጠን ረዘም ያለ ሰውዬ የሚያብለጨልጭ ካራውን ይዞ ካሳን ሲያባርር፣ ካሳ አንድ ድንጋይ አንስቶ የወረውርና የሰውየውን ደረት በድንጋዩ ደልድዞት ሲሮጥ ሰውየው ተከታትሎ ይዞት አመልጣለሁ ብሎ ሰውየው ጎኖች ወዲህና ወዲያ ሹልክ ሹልክ ሲል ሰውየው እጁን ጥምዝዝ አድርጎ ይሰብረዋል። ከዚያም በራሱ ቋንቋ አንቺ ሾላካ አታያሳይሻለሁ ብሎ መሬት ላይ ጋድሞ ደረቱን በእግሩ ይረግጠና በዚያ ስለስካራ አንገቱን ብጥስ ያደርገዋል። የካሳ ራስ ብቻዋን እየሳቀች ስትሽከረከር የቀረው ሰውነቱ ቶሎ አልሞት ብሎ ሲዘፈዘፍ ይቆያል። ሰውየውም ሊሰልበው ይፈልግና ይሄ አሁን የዚህ ሕፃን ሰለባ ምን ወንድ ሊያሰኘኝ ነው ብሎ ትቶት ቤት ከጀመረ በኋላ ለምን የሰለባ ከረጢቴ ከሌሎች ይጎላል ብሎ ተመልሶ ይሰልበዋል። ይህ ለወጥ ይልና ደግሞ ካሳ በሩጫ ስለማይያዝ በድንጋይ ተማስቶ ሲሮጥ አንዱ በጥይት ጀርባውን ሲለው ልክ እንደ ኳስ ጉኖ በፊቱ ሲደፋ ይታያቸዋል። በዚህ ሁኔታ የተጨነቀው ምሮ የሚፈጸው ልዩ ልዩ የመከራቀስ በካሳ ላይ እየተለዋወጠ ሲፈጸም እየታያቸው ሲሰቀሰቁ ቆዩና የሰመመን እንቅልፍ ስርዝቅ አደረጋቸው። በእንቅልፋቸው ላይ ጥቂት እንደቆዩ ካሳም ለራሱ እናቱ በድንጋጤና በሐዘን የሚሞቱበት መስሎ እየታየው ወይ ልጄ ብለው ከድንጋይ ላይ ሲወድቁ ያዘወትር ሲሰቃይ የኖረ ልባቸው ስክክ ብሎ እንደወደቁ ሲቀሩ ዋውስ በለው ገብተው ሲሰጡ በገመድ ሲታነቁ እየታዩት ራሱ ተቸግሮ ሰውን ሲያስቸግር ራሱ እያለቀሰ ሰውን ሲያስለቅስ ሰንብቶ ከሸኞቹ ጋር ተመልሶ ከወይዘሮ ይሁዳ ቤት ደረሰ። እንደደረሰ ማንንም ሳያነጋግር እማምዬ ወዴት ናት አለ። ቆይ እንዳትቀሰቅሳት ደክሟት ተኝታለች አሉ ወይዘሮ ይሁዳ። ተይ አንቺ እማማ ይሁዳ አለና ካሳ ወይዘሮዋ ስትጠገብ ወደ ተኙበት ሉጦ ሄደ። ከዚያም እናቱን በእጆቹ እየጎተጎተ እማምዬ እማምዬ አለ ካሳ። ወይዘሮ ስትጠገብ ብንም ብለው ፊታቸውን ገልጠው ቢመለከቱ ካሳ ከትጋቸው ቆሟል። ካሳ በህልሜ ነው የኔ ዓለም አረቀጀት ነው መሰል አሉ በተዘጋ ድምፃቸው። አይዞሽ እማምዬ እኔ ደህና ነኝ አለ ካሳ። የኔ ዓለም አሉ ወይዘሮ ስትጠገብ ካሳ ከፍ አድርገው ይዘው እንባቸውን እያፈሰሱ። እማምዬ አይዞሽ አታልቅሽ አለ ካሳ እሱም እያለቀሰ እጆቹን በእናቱ አንገት ላይ በመጠምጠም። የኮሶበር ጦርነት። አንዳንድ ሰዎች ለደግ ነገር ሲደክሙ ኑረው ለመጨረሻ ደክኖ የማይታይ ነገር ሲከታተሉ ይሞታሉ። አንዳንዶቹ ደግሞ ክፉ ነገር ሲከታተሉ ኑረው በመጨረሻው ደግ ነገር ሲሰሩ ይሞታሉ። የታደሉት ጥቂቶች ብቻ ናቸው በሕይወታቸው ዘመን ሁሉ ደግ ነገርን ሲከታተሉ ኑረው በደግነት የሚሞቱ። ዴሪክ ሪዝ የተባለው ታላቁ የአቴናውያን መሪ በሞት አፋፍ ላይ በሆነበት ጊዜ ብዙ አቴናውያንና በሕይወት የነበሩ ወዳጆቹ ባልጋው አካባቢ ተሰብስበው በሕይወቱ ዘመን የፈጸማቸውን ልዩና ከፍተኛ የሆኑ ጉዳዮች ሲዘረዝሩ ምን ያህል ስልጣን እንደነበረው፣ የጦር አዛዥ በነበረበት ጊዜ ምን ያህል ድሎች እንዳስገኘ፣ ለአቴንስ ክብር ከዘጠኝ ያላነሱ መታሰቢያዎች እንዲቋቋሙ እንዳደረገ፣ የማይሰማ መስሏቸው በማድነቅ ሲናገሩ እሱ ግን ንግግራቸውን በሙሉ ስለሰማ ምንም እንኳ እድል ድርሻዋን እየሰራች የተፈጸሙ ቢሆኑ ምንም እንኳ እነዚህን የመሰሉ ስራዎች በሌሎቹ የጦር መሪዎች የተሰሩ ቢሆኑ እነዚህን ጉዳዮች የኔ መመስገኛ አድርጋችሁ ስትናገሩ በእኔ ምክንያት አንድም አቴናዊ እንዲያለቅስ አድርጌ የማላውቅበትን በእኔ የተፈጥሮ ባህሪ ውስጥ ከፍተኛነት ያለውን ታላቅ ነገር ሳታወሱት በማለፋችሁ ተገርሚያለሁ ብሏል። ትልቁ ነገር ከዚህ ላይ ነው። ደጃዝማች ማሩ በሕይወት ዘመናቸው ውስጥ ሃይማኖትን ካልሆነ በቀር ሰውን የሚመለከት ከፍተኛ ቁም ነገር ታይቶባቸው አይታወቅም ነበር። በመጨረሻው ጊዜ ግን የሚወዱት መድኃኔዓለም ራሱ እንዳደረገው ለሕዝባቸው ሲሉ ሕይወታቸውን እንዲሰዉ አደረጋቸው። በግዛታቸው ውስጥ ያን የመሰሉ ጭካኔ ተሰርቶ ካዩ ወዲህ የመንገስ ግዛት የማስፋፋት ምኞታቸው ሁሉ ሞተ። ሲዘምቱም ይህ ምኞት በልባቸው ውስጥ አልነበረም። በልባቸው ውስጥ የነበሩት የተቃጠሉትና የተበዘበዙት የደንቢያ ቤተክርስቲያኖች፣ የታረዱት ካህናት፣ አሮጊቶች፣ ሽማግሎችና ሕፃናት ነበሩ። እዚህ ወረራ ወዲህ ሌላው ቀርቶ ከልብ ሲስቁ የታዩበት ቀን አልነበረም ይባላል። ደጃዝማች ማሩ በዚህ ምክንያት ከዳሞት እስከ ወገራ፣ ከሱዳን ጠረፍ እስከ ፍርቃብር የነበረ ሰራዊታቸውን አስከትተው ለዘመቻ ሲነሱ ደጃዝማች ጎሹም የጎጃምን ጦር ይዘው ተነሱ። ሰራዊታቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ቤ ከጣላቶቻቸው ጎን ተፈለቁባቸው። ወዲህ ይህን በመስራታቸው ብዙ የሚወቀሱበት ምክንያት ሲኖር ከፍታ የሚያስደብግላቸው ጥቂት ምክንያት አላቸው። ደጃዝማች ማሩ ከደጃች ቤ አባት ከደጃዝማች ኃይለ ማርያም ጋር አንድ ሆነው ደጃች ጎሹን ሲወጉ ከቆዩ በኋላ እንደገና ካሁኑ ባላጋራቸው ከራስ ኢማም ጋር ተባብረው የድሮ ጓደኛቸውን ወልተው ጎንደር ጠግ በተደረገው ውጊያ ገድለዋቸዋል። ነገር ግን ከዚህ በኋላ ደጃዝማች ማሩ አባታቸው ሲሞቱ በራስ ኢማም ጦር ተማርከው ታስረው የነበሩትን ውቤን እንዲለቀቁላቸው ጠይቀው ከተለቀቁ በኋላ የስሜን ደጃዝማች አስደርገው ለቀቋቸው። በዚህም ሳይንጎሰን ቆይተው ልጃቸውን የወርቅ ውሃ ማሩን ዳሩላቸው። ይሁን እንጂ የአባታቸው የደጃዝማች ኃይለ ማርያም ግዛት ከነበረው ክፍ ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ቤ ከፍተኛ ምኞት በእነዚህ ሁሉ ውለታዎች ከሚገታ ይልቅ እነዚያን የቆዩ ቂሞች የእፍረት መከላከያ አድርገው በአጋጣሚ እድል እንዲጠቀሙ ገፋፋቸው። ደጃች ጎሹም ከነራስ ኢማም ጋር ምንም ፍቅር ያልነበራቸው ከመሆኑ በላይ ደጃች ማሩ ያን የመሰለ የእርዳታ ጥያቄ መልእክት ስላስተላለፉላቸው ድሮ ከደጃዝማች ኃይለ ማርያም ጋር ሆነው የወጓቸውን ቂም ዘንግተው አብረዋቸው ተሰለፉ። የነዚህን ተላላቅ መሳፍንት ጦር ለመግጠም ሲነሱ ራስ ኢማም በስራቸው ከነበረው ጦር ምንም ሳያስቀሩ ከዚህም ጋር የደጃች ቤ ጦር ተጨምሮላቸው ዘመቱ። ዋናውም ጦርነት በጎጃም ጠቅላይ ግዛት አመዳኒት በሚባለው ቀበሌ ልዩ ስሙ ኮሶበር በተባለው ቦታ ነበር። በዚህ ቦታ ላይ በተደረገው ጦርነት በሁለቱም በኩል የኢትዮጵያውያንን ቆራጥነት አጉልቶ የሚያሳይ ጀግንነት ከታየ በኋላ ምንም እንኳን ደጃች ማሩ ራሳቸው ዘምተው በዚህ ቀን ተሸነፉ ባይባሉ፣ ምንም እንኳን ደጃች ጎሹ የታወቁና የተፈሩ ጀግና ቢሆኑ ድል የእግዚአብሔር ስለሆነ የኒህ ሁለት ኃያላን መሳፍንት ጦር በራስ ኢማም ጦር ድል ተመታ። ደጃዝማች ማሩና ደጃዝማች ጎሹ ጦራቸው እንደተሸነፈ ሲያዩ ወደ ኋላቸው ማፈግፈግ ጀመሩ። ደጃች ጎሹ ወደ ምዕራብ ጎጃም ሲሸሹ ደጃች ማሩ ወደ ደምቢያ ለመመለስ ፊታቸውን ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራቸው በፈረስ እየጋለበ ወደ ደጃዝማች ማሩ ቀረበ። ምንድን አዲስ ነገር መጣ በል አሉ ደጃዝማች ማሩ። አሳዛኝ ነገር ደርሷል ጌታዬ አለ ወታደሩ። አሳዛኙ ነገር አሁን ነው እንዴ የደረሰው? በይበልጥ የሚያሳዝን ነው ጌታዬ። እሱ ምንድን ነው? በአክሽን ክንፉ በኩል ካለው ጦር ጋር ሲዋጉ የቆዩት ከኛዝማች ከብቴ በጥይት ሙተዋል። ከብቴ? አሁን ጌታዬ። አይወጉ? የኔ ከብቴ፣ የእናቴ ልጅ፣ ጓደኛዬ፣ ወንድሜ፣ አባቴ፣ መካሬ፣ ጌታዬ፣ አሽከሬ፣ ባሪያዬ ከብቴ አሉና ደጃዝማች ወደ ጦሩ ሜዳ ፊታቸውን መለሱ። ልጅ ክንፉን ተማርከዋል አለ ወታደሩ። የቱ ክንፉ አሉ ደጃዝማች ማሩ ልቡ እንደጠፋ ሰው ድንዝዝ ብለው። ክንፉ አይሉ ክንፉ አይሉ የወይዘሮ ወለተ ተክሌ ልጅ ክንፉ። ታዲያ ምን ይዤ ልገባ ነው የምሸሸው? እግዚአብሔር አውቆ የፈጸመውን እድሜን ልቀጥል ነው አሉና ደጃዝማች ፊቱን ወደ አዞረው ሰራዊታቸው ዞር ብለው እኔን ጌታችን ነው የምትሉ ከኔ ጋር ለመሞት የቆረጣችሁ ተከተሉኝ፣ ሽሽት የፈለጋችሁ ሽሹ፣ አሁን ወዳችሁ እንጂ ፈርታችሁ አትከተሉኝ። ማሩ የለም ሙቷል፣ ማሩ የሚባል ሰው ዳግመኛ አታዩም ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋክሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ እግር መኮንን ከጥቂት ወታደሮች ጋር ሆኖ የአንድ ሰው ሬሳ በቃሬዛ አሸክሞ ከኋላው የሚከታተለውን ጠላት እየተከላከለ የደጃች ጎሹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያዩት ድሮ አይተውት እንደሚያውቁት ሰው ድንግጥ አሉ። ከዚህም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ ከጥጋቸው የቆሙት ሰዎቻቸው ስም እየጠፋቸው አድኛን ሰንደቁ ተሾመን በመዋቱ እንድማቸው ስም ከብቴ ይያሉ በመጣራት ላይ ናቸው። የከብቴ ማነገር አምሯቸውን ያዘው እሱ ብቻ በመሆኑ በትጋቸው ያለውን ሁሉ እየተፈታቱ ከብቴ ይሉት ነበር። ስለዚህ ይህ ሰው እንደሚያቁት ያህል ደስደነግጣቸው ለይተው ሊያውቁት አልቻሉም። ቢሆንም ከሱ ቤት ሌላ የተያዘው ሬሳ ምናልባት የደጃፍ ጎሹ እንዳይሆን ብለው ተጠራጠሩ። መቼም የማንም ተራ ሰው ሬሳ እንደዚያ ካለው ፍጅት መካከል ተስቦ አይነሳ። ወንድሜ ይህ የማን ሬሳ ነው? አሉ ደጃዝማች ልጅግሩን መኮንን እየተመለከቱ። ደጃዝማች ማሩ የሱት እንጂ ሰውየው አረፍታቸው ስለነበር የዚህን ሟች ስም ሲነግራቸው ምን ያህል እንደሚሳቀቁ ተሰማውና መቼስ ጌታዬ ምን ይደረግ? መቼም የጦርነት ፍሬ ይሄ ነው። በአንድ ቀን ውሎ በአንድ ሰዓት ተስንቱ ወንድም፣ ተስንቱ ጓደኛ፣ ተስንቱ ወዳጅ መነጠል ነው። ለጌታዬ ይህ ነገር አዲስ እንደማይሆኑበት ባውቅም ዛሬ ተሁሉ ይበልጥ በጣም እንደተጎዱ አውቃለሁ። አሁንም ጌታዬ እሱን ታገኘው ሰዎቹን ይዘዱና ወደ አገራቸው አስልከው ያስቀብሯቸው። አይኔ እያየ የከብቴ ሬሳ በኢማም አረመኔዎች አይሰለብም ብዬ ነው ከጦርነቱ ወጥቼ ያነሳኋቸው። እኒያ ደግ ወንድሞ ከብቴ ናቸው። ጌታዬ ቢረሱኝም እኔ አልረሳሁትም። አንድ ጊዜ ሬቶ ሰው ነበርኩ። ቀኝ አዝማችን የማቃቸውና ልወዳቸውን የቻልኩት በዚያ ጊዜ ነው እያለ አስተዛዝኖ አስረዳቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬ ተስፋ አልነበረኝም። እግዚአብሔር ዋጋህን ይክፈል ወዳጄ። በእኔ ቤት ኖረህ መቼስ አሳዝኜህና አስቀይሜ ይሆናል እንጂ ደስ አሰኝቼ ይሆናል ብዬ አላስብም። መቼም እንግዲህ ሙት ነኝና ማረኝ ጌታዬ፣ ጥንት በበደልኩህ ይቅር በለኝ አሉ ደጃዝማች ማሩ እንባቸውን እያፈሰሱ። ጌታዬ እኔ ምንም አልበደሉኝ። እኔ ነኝ የከዳሁት። ቢሆንም ክዳት አይደለም፣ ተኩነኔ ነው ያዳንኩት። እርሶም አልበደሉኝም። እርሶ ባስተማሩኝ ስርዓት ነው ሰው ሁኜ ደረጃ ያገኘሁት። ይበሉ፣ ጤና ይስጥልኝ፣ ቀኙን ይስጦት አለ መኮንኑ። ከዚያ በኋላ ሬሳው የተያዘበትን ቃሬዛ መሬት ላይ እንዲያርፍ አስደረገና ወደ ደጃች ማሩ ሰዎች መለስ ብሎ አንሱና ወደ ደንቢያ እንዲሄድ አድርጉ፣ የከብቴ አጽም የትም መውደቅ የለበትም፣ ክቡር አጽም ነው አለ። ወዳጄ ስም ማን ነበር? አሉ ደጃዝማች መኮንኑን ትክ ብለው እያዩ። ጌታዬ ይረሱታል፣ ብቻ አሽከሮ ነበር አለና መኮንኑ ከነ ሰዎቹ የደጃዝማች ኮሹን ሰራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ከቀኝ አዝማች ከብቴ ረፋ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ ያንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ከኒውንና ለምዱን እንደለበሰ ነበር። ሰማያዊው አብደላ ከኒ በደም ተለውሷል። የቀኝ አዝማች ከብቴ ሬሳ ፊት ከደህናው ከብቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያይ ሰው አይኖች ይመስሉ ነበር። ጌታዬ በላ ትቀየመኝ፣ እከተልሃለሁ አሉ ደጃዝማች ማሩ። ዝቅ ብለውም የሬሳውን አንገት ቀፍ አድርገው አፉን ሳሙትና ቦታውን መልሰው አልብሰው በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋክሹም ክንፉ ጦር ግንባር ጋለቡ። ብዙ ወታደርም ተከትሏቸው ሄደ። የማሩ ጀግንነት ለኢትዮጵያ ምዕራባዊና ሰሜናዊ ጠረፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋክሹም ክንፍ ጦር መሃል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ። እሳቸው ከፈጁት ሰው ሌላ የዋክሹም ሰራዊት ነፍሱን ሳያውቀው እሳቸውን ያገኘ እየመሰለው በየአቅጣጫው ሲተኩስና ጦር ሲወረውር እርስ በርሱ የተራረገው ሰው በጣም ብዙ ነበር። ሁለቱ ደጃዝማቾች መጀመሪያ ሳያፈገፍጉ እንደዚያ ቢዋጉ ኑሮ የኢማም ዘመነ ንስፍና ታሪክ ያን ዕለት ይፈጸም ነበር። በዚያ ሁኔታ በጠላታቸው መካከል ሆነው ሲዋጉ ከራሳቸው ከዋክሹም ክንፉ በተተኮሰ ጥይት ተመተው ወደቁ። በጦርነቱ ላይ የነበሩ ሰዎች የድጅትማሽ ማሩን ጀግንነት በሚናገሩበት ጊዜ ዋክሹም ክንፉ በጥይት የመቷቸው ፊት ለፊት ቆመው ተጋፍመዋቸው ሳይሆን ጥይቱን አጉርሰው ሲሸሹ የጠመንጃውን አፈሙዝ ወደ ኋላቸው አድርገው ለማስፈራራት የኋሊት ሲተኩሱ በአጋጣሚ አግኝተዋቸው ነው ይላሉ። ያም ይሁን ይህ ታላቁ መስፍን ደጃች ማሩ እረኛ እንደተነበየው ከእውነተኛው አምር ላይ ባበቁም አመዳሊት በተባለው ቀበሌ ላይ ወደቁ። ከጉጃምና ከበጌምድር ግዛት ቆርጠው ወስደው ማሩ የገዙትን ክፍለ ሀገር ከሳቸው በፊት የገዛው ስለሌለ ከዛሬ ድረስ ማሩ ቀመስ እየተባለ በመጠራት ለኛ የማይበገሩ ጀግና፣ ለኛ ጨካኝ፣ ለኛ ጽፈኛ፣ ለኛ ደረቅ ክርስቲያን፣ ለኛ ለወዳጁ ሙት፣ ለኛ ገናና መስፈን፣ ለኛ ተቆርቋሪ ሰማት ከታላቅ የድንጋይ ሐውልት ይበልጥ መታሰቢያቸው ሆኖ ይኖራል። የድጃዝማች ማሩ ሞት በደንብ እንደተሰማም አልቃሽ እንዲህ ብላ አስነቀሰችላቸው። የደንቢያ መኳንንት፣ የደንቢያ ወይዛዝር፣ ጠጅ እንዳያምራችሁ፣ ጎጃም ላይ ተደፍቷል ወለላው ማራችሁ። እንደዚሁም ጮማ ዳግም እንዳያምራችሁ፣ በሰቆጦች ታፍዷል መመኪያ ከብታችሁ። ማሩን ስታማሩት ጨካኝ ነው ብላችሁ፣ አዘን መቻል አቅቶት ይኸው ሞተላችሁ። አላየውም ብሎ ሕዝቡን ሲያስለቀስ፣ እንደሚያምነው ጌታው እንደ ክርስቶስ ማሩ ሄደ ለሕዝብ ደሙን ለማፍሰስ። መስፍን ነው ስንለው የሞላው ሀብታም፣ እሱስ ለካ ኑሯል እንዲህ ስስታም። ስንት ከብት ሞልቶለት በደንቢያ በረት፣ አንዱን ከብቴን ብሎ ደረሰ ከሞት። ግብጾችና አረቦች እንዲያ ሲፈሩህ፣ የቱርክም ባሻዎች እንደዚያ ሲያፍሩህ፣ እስላም ክርስቲያኑ እንዲያ ሲፈሩህ፣ አምቻ ደፋር ነው ዛሬ አዋረደህ። የጎጃም መኳንንት የምዕራብ በርህን እጠራው በጠና፣ የጎንደር መኳንንት የምዕራብ በርህን እጠራው በጠና። ብርቱ መከታችሁ ዛሬ ወድቋልና፣ ዓለም ሲንቀጠቀጥ ለቱርኮች ስልጣን፣ ይገረም ነበረ ታላቁ መስፍን። እንኳን ጦሩን ከቶ ራሱ ዘምቶባቸው፣ ስሙ ብቻ ነበር የሚያሸብራቸው። እናንት ሞኛ በሾች ሁልጊዜ እርስ በርሳችሁ ስትተራረዱ፣ እስቲ ጉዳችሁን አይታችሁ ፍረዱ። አመቾች ከተውት ቢወልቅ መስፍኑ፣ አይገርማችሁም ወይ አረቦች ሲዘፍኑ። ምዕራፍ 12 ወደ ቋራ ጉዞ። ደጃዝማች ማሩ በኮሶቨር ጦርነት ላይ ከወደቁ በኋላ ሰራዊታቸው በያለበት ተበታተነ። በዚህ ጊዜ ልጅ ኃይሉ ማንነታቸውን ሳያስታውቁ ከጥቂት ፈረሰኞች ጋር ወደ ጎንደር መጥተው ለወይዘሮ አትጠገብ ብዙ የገንዘብ እርዳታ አድርገው ካሳን ወደ ቋራ ሊወስዱ ፈለጉ። ወይዘሮ አትጠገብም ከካሳ መለየት ከማንኛውም ነገር የከበደ ሆኖ ስለታያቸው እሞታለሁ እንጂ አልሰጥም አሉ። አብሬ ልሰድሽ ቢሏቸውም እንግዲህ ስለስንቱ ዕድሜ ነው በማላውቀው አገር ሄጄ መሞት፣ በጭራሽ አላደርገውም አሉ ወይዘሮ አትጠገብ። ዳዲያ አንቺ እንዴት አልሻሽከሩል ሰደዋ አሉ ልጅ ኃይሉ። እንዴት አድርጌ ሰደዋለሁ? እኔስ እንዴት አድርጌ ከዚህ ህፃን አሮጌው በየቀኑ ከሚታረድበት አካባቢ ጥየው ሄዳለሁ? እስከ ዛሬስ መንገድ ባጣ ሁሉንም ሞክሬ ቢያቅተኝ ዝም ብዬ ቆየው። አሁን ደግሞ ከዚህ ትቼው እንዴት ሄዳለሁ? በዚህ ሁኔታ ልጅ ኃይሉና ወይዘሮ አትጠገብ ሲጨቃጨቁ ከቆዩ በኋላ ወይዘሮ አትጠገብ የሀብታቸውን እየመነመነ መሄድና የጉልበታቸውን መዳከም በማየት ካሳ ከአባቱ ጋር እንዲሄድ እያለቀሱ ተስማሙ። ካሳም ከአባቱ ጋር መገናኘቱ ደስ ሲለው፣ እናቱን ትቶ መሄዱ ደግሞ አንድ ታላቅ ጭንቅ ሆነበት። ይሁን እንጂ በማንኛውም መንገድ ተብሎ ካሳ ካባቱ ጋር ወደ ቋራ ለመሄድ ተነሳ። ወይዘሮ አትጠገብም ካሳንና እነነች ኃይሉን ለመሸኘት እያለቀሱ ከቤት እንደወጡ እንግዲህ ባይሆን አንዳንድ ጊዜ ተሰው ጋር እየላኩ እንኳ እንዳየው ያደርጉልኛ አሉ። እንዴ ይህንም እንዴት ተከለክልሻለሁ? እናትና አንድ ልጅ አለያይቼ ለመኖር ወዴስ ይችል ይመስልሻል? ለዚያውም ያንችን ልብ እያወቅሁት አሉ ልጅ ኃይሉ። እናትና ልጅ ተመልካችን ጨምሮ በሚያስለቅስ እንባ ተለያይተው ካሳ ከአባቱ ጋር ወደ ቋራ ወረደ። በመንገድ ላይ እንዳሉ ልጅ ኃይሉ ለካሳ ይህ ተንከር ይባላል፣ ያማዶ ጣቁሳ ነው፣ ጣና አሁን ሊጠፋን ነው እያሉ ብዙ ነገሮችን እያሳዩት ሲሄዱ የእናቱ ሁኔታ እየመጣ ይታየውና እንባው ባይኑ ይሞላል። በተለይ ፊቱን ወደ ኋላ መለስ ሲያደርግ ጎንደር በስንት ተራራዎችና ኮረብቶች ተጋርዶ ወደ ኋላ እንደቀረ እናቱ አይኖቻቸውን በእነሱ ጀርባ ላይ ተክለው ቁመው እያለቀሱ እንደቀሩት እዚህ ለውና የተቋጠረው እንባ ዱብ ዱብ ይል ነበር። ልጅ ኃይሉም ሆዱ በእናቱ ነው ወጥቶ ያለው። እናቱ እንባዋን አጉርፋ የማይታክታት ሰው ናት። ይህ ደግሞ የዘርጉ ነበት የሚያደርገውን ታያላችሁ እያሉ አብረዋቸው ለነበሩት ሰዎች ይናገሩ ነበር። በዚህ ሁኔታ ተጉዘው ቋራ እንደደረሱ ያን የመከራ ጊዜ ልጃቸውን ከዘመዶቻቸው ሁሉ ጋር አስተዋወቁት። ለቤታቸው ለጥቂት ወራት ካስቀመጡት በኋላም በወጣ ቁሳና በቋራ መካከል በሚገኘው ማህበረ ስላሴ በሚባለው ገዳም በቸንከር ቤተክርስቲያን ጀምሮት የነበረውን ትምህርት እንዲከታተል በዚያው ተማሪ ቤት አገቡት። ካሳ ካለው የተፈጥሮ ንቃትና ቅልጥፍና በላይ የትምህርት ተቀባይነት ስጦታው እገሌ ይመስለዋል የማይባል ነበር። ዳዊት በሙሉ በቃሉ አጥንቶ የሚያንበለብለው ገና ቸንከር ተክለ ሃይማኖት ሳለ ነበር። የንባብ ችሎታው፣ የዜማ አቀባበሉ ቅኔ ካወቀ በኋላም የግዕዝን ቋንቋና የቅኔን ምስጢር እጅግ ጠልቆና ዘልቆ ማወቁ፣ ለዚህም ረጅም የትምህርት ጊዜ አለመፈለጉ በገዳሙ ባሉት የተማሩ ሰዎች ዘንድ አንድ ልዩ ሰው ሆኖ ከመገመት አድርሶት ነበር።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይናዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር። አይናዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔመዩ ቱርክ ባይ የምሸሽ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና አምሹ።